ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሚያዝያ 30 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። ሰይጣን ላመሉ ከቅዱስ መጽሐፍ ይጠቅሳል በሚል ርዕስ የቀረበ ነው። ከዚያም ከቀድሞ የወያኔ የመረጃ ሰራተኛ ከአቶ አያሌው መንገሻ ጋር ያደረግነውን ቃለ ምልልስ ክፍል 4 አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። በቅድሚያ ርዕሶቹ።
በወያኔ በተቀሰቀሰ ግጭት በሞያሌ የብዙ ዜጎች ሕይወት አለፈ። የአላሙዲ ኩባንያ ኮንትራክት መታደስን አስመልክቶ የተጀመረው ተቃውሞ ተጠናክሮ ቀጥሏል። የአባይ ግድብ ግንባታ የአካባቢውን ሰላም ስጋት ላይ ጥሎታል። የወያኔ አገዛዝ ህዝብን በገፍ ማሰሩን እንደቀጠለ ነው። ጣሊያን በአውሮፓ ህብረት የሰብአዊ መብት ፍርድ ቤት ተከሰሰች። ዝርዝሩን እነሆ። ወያኔ በቀሰቀሰው ግጭት የተነሳ ሰኞ ሚያዝያ 29 ቀን በሞያሌ በገሬ ሶማሌና በቦረና ኦሮሞዎች መሃል ህዝብን ለጉዳት የዳረገ ግጭት ተነስቶ የብዙ ዜጎች ህይወት ማለፉ ታወቀ። በዚህ ግጭት ገሬዎችን በመደገፍ አጋዚ ጦርን ልዩ ኃይል የተባለውን የሶማሌ ክልል ሚሊሻ አካፍሏልም ተብሏል። በቦረናዎችና ገሬዎች የቆየ ግጭት የነበረ ቢሆንም ወያኔ ለስልጣን ከበቃበት ጊዜ ጀምሮ በአካባቢ የተከሰተውን ጸረ ወያኔ እንቅስቃሴ ለመግታት ከገሬዎች ጎን ቆሞ መቆየቱን ሁሉም የሚያውቀው ነው ያሉ ታዛቢዎች፣ ኦሮሞችን ለማጥቃት ጅቡቲም ሶማሊያም የወታደር እርዳታ አድርገዋልም ብለዋል። አዲስ ጠቅላይ ሚኒስትር በቅርቡ በጅቡቲ ባደረገው ጉብኝት ፕሬዝዳንት ገሌ የአስቸኳይ ጊዜ አዋጁ እንዳይነሳ ብሎ መጠየቁም ሊታወቅ ችሏል። ወያኔ እርስ በርስ ግጭቶችን በመፍጠር የጋራ ትግሉን ለማደናቀፍ ባለው እቅድ መሰረት ትንኮሳውን የቀጠለበት መሆኑም ተወግዟል። በሞያሌ የተከሰተው ግጭት የሚቀጥል እንጂ የሚበርድ አይደለም ሲሉም ውስጥ አዋቂዎች ደምድመዋል። በጉጂ በተለይ በጂንጪና ነቀምትም የህዝብ ተቃውሞ ተጠናክሮ መቀጠሉ እየታየ ነው ያሉ ክፍሎች ለአላሙዲ የወርቅ ማዕድን የተሰጠው የታደሰ የ20 ዓመት ኮንትራክት እንዲሰረዝና አላሙዲም ላደረሰው ጉዳት በሰውነትና ጤንነት በአካባቢ ብክለት ደረጃ እንዲቀጣ ሰልፈኞቹም ጠይቀዋል። ለአመታት አላሙዲ ወደ 5 ቶን ወርቅ ከሻኪሶ ሲያመርትና ከአዜብ ጋርም ሲካፈል የከፈለው ግብር ካለ ብሔራዊ ባንክ የሚያውቀው አለመሆኑ ተጠቅሷል። በማዕድኑ የአላሙዲ ኩባንያ የተጠቀመበት አደገኛ ኬሚካል ወደ ወንዞች እየተደፋ የሰውን ሕይወት ማጥፋት፣ የሕፃናትን አካለ ጉዳት እንዲሁም ለተለያዩ ጤና ቀውሶች መዳረጉ እየታወቀ ማንንም የአካባቢውን ነዋሪ ሳያማክሩ ወያኔዎች ለቱጃሩ አዲስ ፍቃድ መስጠታቸው ለራስ ጥቅም ሲሉ የሕዝብን ደህንነት አሳልፎ መስጠት ከመሆን የማያልፍን ነው ተብሏል። በተያያዘ ዜና አላሙዲ በሪያድ ከነበረበት እስር ቤት ወደ ቤቱ በቁም እስር የተዛወረ ሲሆን አልፎ አልፎም በፍቃድም ወደ ከተማ ታጅቦ የመንቀሳቀስ ፍቃድ እንደተሰጠውም ለማወቅ ተችሏል። ወደ 5 ቢሊዮን ዶላር በላይ አከሰረ ኢምባዮ ሞሮኮ ደግሞ ለፍርድ እንፈልጋለን አሳልፋችሁ ስጡን ጥያቄ ደጋግማ አቀርባለችም ተብሏል። ስራው በወያኔ ሙሰኞች ሻጥርና በገንዘብ እጥረት ተጓጉሎ ያለው የአባይ ግድብ ጉዳይ አሁንም ከግብጽ ጋር ያለውን ውዝግብ ያባባሰ ሆኖ ይገኛል ያሉት ክፍሎች በሰሞኑ ግብጽ ሱዳንና ወያኔ በአዲስ አበባ ባደረጉት ስብሰባ ውድቅ የሆነው ሱዳንና ወያኔን ቀፋት ስለሆነ ነው በሚል የግብጾች ጉዳይ ሚኒስተር ከሷል። ግብጽ ውይይቱን ድርድሩ ከእንግሊዝ ቅኝ ገዢዎች ጋር ሱዳንና ግብጽ ውሃውን የተካፈሉበትን ጸንቶ የቀጠለ ስትል ወያኔና ሌሎች አባይ ተፋሰስ አገሮች በበኩላቸው ይህን የማይቀበሉ ሆነው ተገኝተዋል። የተባለው ግድብ ሊጠናቀቅ ከቻለ ወደ ግብጽ የሚፈሰው የውሃ ልክ እንደሚቀነስ ወያኔ ሊያስተባብል ቢሞክርም ብዙ ህዝብ በየበረሃው ልታሰፍር ፈላጊዋ ግብጽ የምትፈልገው ውሃ ልክ እንዲጨምር እንጂ ይቀነስ አይደለም ተብሏል። ስለ ጉዳዩ ጥናት ያቀረበ የተባለው የፈረንሳይ ኩባንያ እንግሊዝን የቆየውን መሰረት አድርጎ በመነሳቱ ወያኔና ሱዳን አልተቀበሉትም ቢባል በግብጽ ዲፕሎማሲያዊ እንቅስቃሴ የተነሳ ደቡብ ሱዳንና ዩጋንዳ አቋማቸው ወደ ግብጽ ድጋፍ ማዘንበሉም ተዘግቧል። ከታዩ ሶስት ሀገሮች ስብሰባ ግንቦት 7 ይሆናል ተብሏል። ይህ በዚህ እንዳለ ግብጽ ከሻቢያ ጋር በመመሳጠር በግድቡ ላይና አካባቢ ጥቃት ለማድረስ ከዚህ በፊት የተጠቆሙባቸው ቡድኖች ዋጋቢስ በመሆናቸው አዳዲስ ቡድኖችን ያፈላልጉ ነው የሚል መረጃ ከታማኝ ምንጮች መገኘቱ ይታወቃል። ወያኔን ለግድብ ግንባታ በሚል በተለይ በውጭ ሀገር ያለውን ዜጋ ሊበዘብዝና ሊዘርፍ ዘመቻ ማዘጋጀቱም ተጋልጧል። የቀድሞው የወያኔ ጠቅላይ ሚኒስትር ኃይለ ማርያም ከስልጣን ውረድ ተብሎ ከወረደ ጀምሮ በአስቸኳይ ጊዜ አዋጁ መሰረት በኮማንድ ፖስት ለስር የተዳረጉ ዜጎች ቁጥር 13,000 አልፏል ሲሉ ውስጥ አዋቂዎች አጋልጠዋል። በስር ቆይተውም ሽብርተኛ በሚል ከ4 እስከ 11 ዓመት እስር የተፈረደባቸው እንዳሉ በስም ተጠቅሷል። ሽብርተኛን ቡድኖች አባላት በሚልም አሁንም በስር የሚማቀቁ ብዙ ሰዎች አሉ ሲሆን የኢህአፓ አባላትን በሚመለከት የሰብአዊ መብት አስጠባቂ ነን የሚሉ የሀገር ውስጥም ሆነ በባዕድ ያሉ ቡድኖች ትንፍሽም ማለት እንዳቃታቸው ተጠቅሶ ተወግዟል። ሁሉም እስረኞች በአስቸኳይ ይፈቱ የሚለው ህዝባዊ ጥያቄ በአስቸኳይ መፍትሄ ማግኘት ሲገባው እስካሁን አለመሆኑ ለውጥ መጣ ለሚለው አነጋጋሪ ጉዳይ ሆኗል ያሉ ክፍሎች በህዝብ ትግል ሊፈቱ የቻሉ እስረኞች ደግሞ ህዝብን ከማመስገን ፋንታ ባዕዳንን ማሞገስ መምረጣቸው አጠያቂ ሆኗል ተብሏል። በዚህ ላይ ደግሞ አንድ ተፈቶ ወደ አሜሪካ ያቀና ግለሰብ ስትቀበሉኝ ኢትዮጵያ ሰንደቅ ዓላማ ማየት አልፈልግም ማለቱ ብዙዎቹን ማስቆጣቱ ተዘግቧል። ወያኔ አብዛኛውን እስረኛ ካለመፍታቱ ባሻገር የእስረኛ ቁጥር እየጨመረ ሲሆን ለይስሙላ በቁጠባ አንዳንዶችን ፈቺ መራቂ መሆኑ የሚያስመሰግነው ሳይሆን የሚያስወግዘው ነው ሲሉ አቋም የያዙ ክፍሎች አሁንም ሁሉም የፖለቲካ እስረኞች ይፈቱ ብሎ መቆም እንጂ ነከሌን ፍቱልን ብሎ መማጸን የሚጠቅም አቋም አይደለም ሲሉም አሳስበዋል። ጣሊያን ስደተኞች ዳጎራ እንዲያገቡ ከሊቢያ የባህር በር ጠባቂዎች ጋር ባደረገችው ስምምነት ብዙ ሺህ ስደተኞች ተገደው ወደ ሊቢያ እንዲመለሱና ለአስከፊ ድብደባ አስገድዶ መድፈርና ለረሃብ እንዲጋለጡ ምክንያት ሆናለች ሲል የአውሮፓው ማህበር የሰብአዊ መብት ፍርድ ቤት ክስ መስርቷል። የሊቢያ ጠረፍ ጠባቂዎች ጣሊያንን ወክለው ስደተኞች ወደ አገሯ እንዲያገቡ በማገድና ወደ ሊቢያ በመመለስ ለሚሰጡት አገልግሎት በስምምነታቸው መሰረት ጣሊያን የባህር በር ጠባቂዎችን በስልጠና በገንዘብ ድጎማና በትጥቅ ልትረዳ መስማማቷ ይታወሳል። ጥቅምት 28 ቀን 2017 አንድ ግብረሰናይ ድርጅት በመርከብ ጉዞ ላይ የነበሩ 130 ስደተኞችን ከመስመጥ ለማደን እያደረገ በነበረው ሙከራ የሊቢያ ጠራት ጠባቂዎች ጣልቃ በመግባታቸው 20 የሚሆኑት ወዲያውኑ ሲሞቱ የተረፉትን ወደ ሊቢያ በግድ እንዲመለሱ ተደርገው ከተወሰዱም ውስጥ ሁለቱ መሸጣቸውና የቀሩት ለከፋ ስቃይና ኢሰባዊ ግፍ መጋለጣቸውን ታውቋል። ለዛሬ ያለን ዜና በዚሁ ተጠናቀቀ። I'm gonna go get my
ሰይጣን ላመሉ ቅዱስ መጽሐፍ ይጠቅሳል። እድሜ ለወያኔ ዶሮ ሲወደድ የኑሮ ውድነት ጣራጥሶ የሕዝብን መከራ ሲያሻቅብ ቃል ኪዳን ግን ረክሷል። ቃል ክቡር ነው የተባለው የስብስቴ ዘመን ወሬ ከሆነም ዓመታት አለፉ። በወያኔ ቅጥፈትና ውሸት መሰረተ ቢስ ልፈፋ ሰፍኖ ሐሰትና ሐቅ ድብልቅልቃቸው ወጥቷል። ኢትዮጵያ ብሎ መማል መገዘቱ ተራ የቅጥፈት ዲስኩር ሆኖ የሀገራችን ጠላቶች ሽሩሩ ብለው ሊያስተኙን ሲጥሩ የሀገር አርበኞች መስለው መቅረብ ልምዳቸው ማደናገሪያቸው ሆኖ ተገኝቷል። የባድመ ሰሞን የነወያኔን ጫጫታ ያስታውሷል። በቅርቡም ኢትዮጵያ ወይ ሞት ሊሉን የከጀሉትን አወናባጅ ወያኔዎች ያጤኗል። ሰይጣን ላመሉ ከቅዱስ መጽሐፍ ይጠቅሳል ተብሏል። ይህን መገንዘብ ያቃታቸው ሁሌም ባይሆን በአብላጫው በንግግር ድንፋታ ሲፈቱ ሲሽመደመዱ ማየት ምጸታችን ሆኗል። የሰውን ልብ ለመስረቅና ድጋፉን ለማግኘት መስማት የሚፈልገው ንገረው ተብሏል። እስከ ትናንት ወያኔ የነበሩ ዛሬ የታገልነው እኮ ለዴሞክራሲ ነው ሲሉን እየሰማን ነው። የታገልነው አማራን ለመፍጨት፣ አገርን ለማዳከም፣ ዘረኝነትን ለማስፈን፣ በሙስናም ለመጨማለቅ በማለት ፈንታ እስከ ዛሬ የት ነበሩ? ለግፉ ተቃውሞ ሲያሰሙስ መች ተደመጡ? ዛሬስ በተጨባጭ አቋማቸው ስራቸው ምንድን ነው? አፍ ያበዛ ጥበቡ ዋዛ ተብሏል። አፍ ያለው ጤፍ ይቆላልንም አንረሳም። ደሙን አፍሶ የታገለው ሕዝብ ምን እንደሚፈልግና እንደሚሻ ወያኔ ጠንቅቆ ያውቃል። በባድመ ጦርነት ጊዜ ብዙዎችን አወናብዷል። የኢትዮጵያ ተከላካይና ጠበቃ መስሎ ዛሬም የወያኔን አገዛዝ ሊለውጥና ዴሞክራሲ ሊያሰፍን እገሌን ሾመናል፣ አንወደውም በርግጥ ወዘተ በሚል ቅጥጠራ ሕዝብን በዚህ ሰው ስር ማለትም ትግሉን አቁሞ በወያኔ ስር ለማድረግ ሸብረብ እያለ ነው። የወያኔ ተንኮል ረቂቅም አይደለ ነገሩ፣ ተደጋግሞ ያየነውና የታዘብነው ነው። ለተንኮሉ ግን ለመሬት አለለት። ጤፍ ሲቆላ የሚያምኑ ነጋ ጠባ የሚደናገሩ መሐይሞች ወይም አድርባዮች። ጦርነት እንሰራባችኋለን ብሎ የደነፋብን እርኩስ ወያኔ የሕዝብ ጎራ አስገብተው ሊያቅፉ የተነሱ ሆዳሞችን እናስታውሳለን። እሬት ፖለቲካቸው ኮሶ ወያኔን የሚያሽር ሳይሆን መሮ የሚቀር ነው። ሁላችንም የምናውቃቸው እነዚህ ወገኖች አሁንም ከዘፊያው ለመካፈል ከቅርጫው ቢያንስ የሌለ ወደብ ሚኒስቴርም ለመሆን ቋምጠው እናያቸዋለን። ሲያዝረበርቡ ሲረባረቡ ሹሙም በየሄደበት ምን ፋይዳ ያለው ጉዳይ ሰራ ሲባል መልሱ ምንም ነው። የሐሰት ዜና በማሰራጨት መተማን አስመለሰ፣ ኢሳይያስ ደገፈው ወዘተ በሚል የሰውን ቀልብ ለመግዛትና በሐሰት ለመሙላት የሚደረገው ርብርቦች በመሰረቱ ጥረታቸው መክሰሩን ያሳያል። ቢታመኑ ኖሮማ ለምንስ ሐሰት ማጠንጠን አስፈለገ? እስረኛ ፈታን ብለው ሳያበቁ ስንቶቹ ላይ የረጅም ዓመት እስር አልፈረዱም? ብዙ ሺዎችን አሁንም አግተው የሚገኙ አይደሉም? ቁም ነገሩን ትቶ ገለባውን ማናፈስ ለውጥን አያበስርም ማለትም እንችላለን። ዋናውና ጥያቄዎችን በዲስኩር ጎርፍ ጠርጎና አጥፍቶ ንዑስ ጉዳዮችን በጣፋጭ ቃላት አጅቦ ዋናስ መስሎ ማደናገር ብልህነት ሳይሆን ተራ ማጭበርበር ነው። ኢትዮጵያ ኢትዮጵያ ለሁሉ እውን አገሩን ቢወድ ኑሮ ሊወደቅላት ወኔውም ኖሮት በነበር ወያኔ ይህን ሁሉ አመት ባልጨፈረብን ነበር። ኢትዮጵያን እየጎዱና እያደሙ ኢትዮጵያ ኢትዮጵያ ብለው የሚያቀራሩ ብዙ መሆናቸውን አንድ ትውልድ የበሉት ጭራቆች ምሳሌ ናቸው። በሰንደቅ ዓላማ ተጠቅሎ ኢትዮጵያ ሀገሬ ብሎ መስፈኑ አገር ወዳድ አያደርግም። ሰንደቅ ዓላማችንን ጨርቅ ላሉት ራስ ምታት ሊሆን ቢችልም ማለት ነው። አገር ወዳድ መሆን አንድነቷን አክብሮ ደም ሊገብሩላት ዝግጁ መሆንን ይጠይቃል። እስከ ትናንት ሲያደሟት የነበሩት ስርየት ያመጡላታል ብሎ ማሰብ ስህተት ነው። ማንኛውም ጠባብ ብሔረተኛ የኢትዮጵያ ጠበቃ ሊሆን አይችልም። አገሩን የወደደ አገሩን ሊገነጥል ሊያጠፋ አያሴርም አይቅበዘበዝምና ነው። ለዚህም ነው ጠባቡና ገንጣዩን መሪያችን ብሎ ለማቀፍ መሽቀዳደሙ መቆም ያለበት። ለዚህም ነው በግልባጩ ኢትዮጵያ ሀገራችን የሚለውን ስንሰማ በግልቡ በችኮላ ልባችንን ልንሰጥ የማይገባን። በተግባር ምን እያየን ነው? ምንስ ተደርጓል? በቃል ከነበረማ ፋሽስቱ ኮሎኔልና ጭራቅ ጓደኞቹም ከዴሞክራሲም ዴሞክራሲ የሰርቶ አደሩን ዴሞክራሲ አከናንበውናል ነበር። ያተረፍነው በተጨባጭ ግን ፍጅትና ይህ ነው የማይባልና መቼም የማይረሳ ስቃይ ነው። ወያኔስ የመድበለ ፓርቲ ስርዓትን አሰፈ እንኳን አለም። በምርጫ ቧልትም ገብቶ አልተንቦጫረቀም። በተጨባጭ ምን ታየ? ምን ተገኘ? ከዚህ ሁሉ ተመክሮ በኋላ እንደገና መጃጃል ይቅር የማይባልና አገርን የሚጎዳ ነው። በሐምሌ 1985 በአዲስ አበባ ሳይቀር ይበተን በነበረው መልእክተ ኢሕአፓ ቅጽ 2 ቁጥር 15 በከንፈር መጠጣ አገር አይከበርም በሚል ርዕስ የሚከተለውን አስፍረን ነበር። አገርን ዜጋ ሁሉ ነቅቶ ካልጠበቀ ሊሄድ እንደሚችል አገር እግር አለው ይሄዳል እንደ ሰው በተባለው መሰረት ግልጽ ሆኗል። ታሪክን በሂደት ካየነው የዛሬ ባለ እድሎች የነገ ተሸናፊዎች፣ የዛሬ ሰርገኞች የነገ ከል ማቅ ለባሾች ሊሆኑ እንደሚችሉ ግልጽ ነው። የመለስ ዜናዊ አገር አጥፊ አገዛዝ ኤርትራን ከማስገንጠል አልፎ ኢትዮጵያን ሙሉ በሙሉ ለማጥፋት እየተጣጣረ መሆኑን በአሁኑ ጊዜ የሚጠራጠር የለም። ህዝብን እርስ በርስ በብሔር በሃይማኖት እያጋጨ የሃይማኖት ተቋሞችን እየቦረቦረ በዘረኝነት በጥባጭ ፖሊሲዎችን እያራመደ በተራና ወራዳ ሌብነት ተሰማርቶ የሀገሪቷን የኮረንቲ ቆጣሪዎች ሳይቀር እየዘረፈ ተቃውሞን ለማፈን ከቋራ እስከ አዲስ አበባ ከሰሜን ሸዋ እስከ ሐረርጌ እየዘመተ ኢትዮጵያን እያዋረደና እያጠፋ መሆኑ በገሃድ ይታያል። ከዚህ ጥፋት ለመዳን አገራችን ዜጎቿን እየተጣራች መሆኑ ግልጽ ቢሆንም የሀገር ጥሪ በዜጎቿ ተሰማ ማለት ግን አያስደፍርም። በእርግጥ በሀገሩ ጉዳይ የሚያበሳጨው ከንፈር የሚያስመጥጠው የሚያንገበግበው ወዘተ አልጠፋም። በሰንደቅ ዓላማ ያሸበረቀ ካኔቴራ መልበስ፣ ኢትዮጵያ አንድ ናት ብሎ መፎከር፣ ሀገሬ ኢትዮጵያ ብሎ መስፈን ኢትዮጵያዊነትን የሚያሰርጽ ቢሆንም የኢትዮጵያ ህልውና የሚጠበቀው በትግል ብቻ ነው። የጥቅሱ መጨረሻ ከአፍ ቆጠብ ከተግባር ከትግል ጨመር ስንል 27 ዓመታት አልፏል። ዛሬም ትግሉ ተፋፍሞ ይቀጥል መፈክራችን ምንም ተጨባጭ ለውጥ አለመምጣቱን መሰረት አድርጎ የቀረበ ነው። ዛሬ ምን ቲያትር በጸጋዬ በሼክስፒር ተብሎ ቢቀርብ ግድግድ ብሎ የሚታየን ስልጣን በዘረኛው ወያኔ መያዙንና ወያኔም ኢትዮጵያን ሊያጠፋ ወስኖ መቀጠሉን ነው። ወያኔን ጠንቅቀን የምናውቀው ጸረ ህዝብ ጸረ ኢትዮጵያ አውሬ ቡድን ነውና ድንገት ጨምቶና የህዝብን ፍላጎትና ድምጽ አክብሮ ይገኛል በሚል ቅዠት አንታመሰም። ቢያንስ ግዙፍ ጥርጣሬን ይዘን ትግላችንን መቀጠል ይገባናል እንጂ በጆሞ ኬንያታ አየር ማረፊያ ዘጭ ዘጭ ሲሉ እንደታዩት ወያኔዎች ጮቤ ልንረግጥ መጠበቅም የለበትም። ሁለገብ ትግሉን ማፋፋም የወቅቱ ግዳጃችን ነው። በህዳር ወር 1984 ዓ.ም ያኔ በጠዋቱ ባሰራጨነው መልእክተ ኢሕአፓ ትግላችን ለምን በሚል ርዕስ የሚከተለውን አስፍረን እንደነበር ማስታወስ እንሻለን። የኢትዮጵያ ታጋይ ልጆች ለዓመታት ያካሄዱት መራራ ትግልና የከፈሉት ከባድ መስዋዕትነት ከድጡ ወደ ማጡ ለመስመጥ ወይም ከጭቃ ለመግባት አለመሆኑ ይታወቃል። የቃላት ጋጋታ መግለጫ ሐተታ አዋጅና የመመጻደቅ ያልፈፋዎች ሊገርዱት ያልቻሉት ሐቅ ካለ ሀገራችን ባስከፊና በጣም አደገኛ ሁኔታ ላይ እንዳለች ነው። ሰላምና መረጋጋት ቢሉም በሰላም ፈንታ ጦርነት በመረጋጋት ፈንታ በጥብጥ ሰፍኖ ይገኛል። የዲሞክራሲ ጸሃይ አበራች ቢሉንም በጫፍናው ጋርዶን የከረመው ኢዲሞክራሲያዊነት ደይን አሁንም እንዳልጠፋ ሊቀወም ከጅሎ ጥይት የዘነበበት እገዳ የደረሰበት የታሰረ የተጉላላ የተሰደደ ሁሉ የሚያውቀው ነው። ለኢትዮጵያ ሉዓላዊነትና አንድነት እንዲሁም ለህዝቧ መብት እኩልነትና ደህንነት ገና ከጧቱ የጀመርነው ትግል የገባነው ቃል ኪዳን አሁንም ሕያው ሆኖ መቀጠሉ ተገቢ እንጂ ሌላ ሆኖ አላገኘም። የተክሱ መጨረሻ ዛሬም ሌላ የምንለው የለም። ትግላችን ተፋፍሞ ወያኔን ለማስወገድ ይቀጥል። ድል ለኢትዮጵያ ህዝብ። ጸረ ወያኔ ትግል። አድማጮቻችን በማስከተል ከአቶ አያሌው መንገሻ የቀድሞ የወያኔ የመረጃ ክፍል ሰራተኛ ጋር ያደረግነውን ቃለ ምልልስ ክፍል 4 እናሰማለን። ስለ ድምጹ ጥራት ከፍ ያለ ይቅርታ እንጠይቃለን።
ታምሩ አያሌው እንደባጭሩ ያው ከቅርቡ እንደተመለከተው ወያኔ አርነት ትግራይ አርቋስተዋይነት ወይም ደግሞ ለሀገር ለህዝብ ተቆርቋሪ መስራውን የሚመካው የፖለቲካ ስልጣን መከታተሉ የታጠቀው ክፍል ለምሳሌ ያህል የጠጥተው አለ የወታደሩ አለ የፍርድ ቤት ተቋማትም አለ። እንደ ባጭሩ አሁን በአሁን ባለው ሁኔታ ዶክተር ኮሎኔል አብይ ይሄንን ነገር ለብቻውና ለብቻው ይቀይረው ይችላል?
አይቀይረውም። የማይቀይርበት ምክንያት ታይትልና ደንደንነቱ የፖለቲካዊ አመራሩን ኢኮኖሚውን የመጠበቅ ተልዕኮ ብቻ ተሰጥቶት የሰለጠነና ይሄንን ለመጠበቅ የተሰማራ በመሆኑ ብቻ የዋት ያደረገ አይደለም። የዋትን የሰራዊቱና የደንነት አመራሩን በህዋት አባላት በተለቀቀውና በከፍተኛ ደረጃ የተያዘ በመሆኑ ተተከለም ስሩም በስራ ለመቆየት የሚወሰን ሰራዊቱና ደንነቱ በመሆናቸው እሱ ሳይሆን የሚወሰንባቸው እነሱ የሚወስኑበት መሆኑ። ለምሳሌ ከፋሲካ አመት በዓል በፊት አንድ ሚዲያ ጋር ተነጋግረን ነበርና በወቅቱ ለማውጣት እሱም ያንዳንድ ቪዲዮዎችንና የህብረተሰቡን ክፍል ገምግሞ ወጣ ያለ ሐሳብ ስለሆነበት ያቆየበት ሁኔታ አይቻለውና ስንነጋገር የጠየቀኝ የደህንነቱን ባለስልጣን ወይም ጌታቸው አሰፋን በሌላ ሰው የመቀየር ጥረት ያደርጋሉ ይባላል። ይሄ እውነት ነው ወይ ነው? የኔም መልስ ግን እንኳንስ ጌታቸው አሰፋን ጌታቸው አሰፋ የሚመራውን አንድ ኦፊሰር በወረዳ ደረጃ ያለ አንድ ኦፊሰር ወይም ራሱ አብይን ከሚጠብቁት አጃቢዎች የጥበቃ ዋና መምሪያ ኮማንዶች አጃቢ አልተመቸኝም ብሎ ማሰናበት አይችልም። ይሄ ደግሞ ተግባራዊ ሆነ። ጌታቸውን አልለቀውም፣ ወርቅነህን አልለቀውም፣ ሌሎችን አልለካቸው። የተነካኩት ሌሎች ጋር ነው። ስለዚህ ሊነካው አይችልም፣ ምክንያቱም የሚወስኑበት እነሱ እንጂ እሱ በእነሱ ላይ መወሰን አይችልም። ሌላው የደህንነት መዋቅርና አሰራሩን ማየት ያስፈልጋል። የደህንነት መዋቅሩ ስድስቱ ዋና መምሪያዎች ሁሉም ያሻአ ሰዎች ናቸው የሚመሯቸው። ለመጀመሪያ ደረጃ የአክሱም፣ የሽሬ፣ የአድዋ በአብዛኛው አድዋዎች ጌታቸው አድዋ ነው። ጥበቃ ዋና መምሪያ መኮንን ገብረ ማርያም አክሱም ነው። የእሱ ምክትል አደራ በረራ አክሱም ነው። አድዋ ይመስለኛል። የጸረ መረጃው እንደዚህ ነው። የስልጠና ዋና መምሪያው እንዲሁ። ስለዚህ በመጀመሪያ ደረጃ ብሔረ ማንነታቸው ብሔራዊ ስብጥሩ እንኳን አልተጠበቀም። እንኳንስ አንድ ጠቅላይ ሚኒስትር እዛ ወስዶ ገብቶ የእነዚህን አስኳል ማግኘትና ማስተካከል ይችላል። በሌላ በኩል አመራሩ በራሱ ብሔራዊ ማንነቱ ቅድም የገለጽኩት ሆኖ እስከታች እስከ ክፍል ድረስ ከዳይሬክተሮች ጀምሮ እስከ ክፍል ኃላፊ ድረስ የትግራይ ተወላጆች ናቸው። አብዛኛው ያሸዋ ሰዎች ራሱን የሚያጅቡት የጥበቃ ዋና መምሪያ አጃቢዎች ናቸው። ጥበቃ ዋና መምሪያ መኮንን ገብረ ማርያም የሚመራቸው፣ በስር ደግሞ መኮንን አዴት የሚባለው የአጃቢዎች መምሪያ ኃላፊ የሚመራው። እነዚህ ሰዎች አክሱም ናቸው። በጠቅላላ አጃቢዎቹ ደግሞ አክሱም አድዋ ሽሬዎች ናቸው አብዛኞቹ። ስለዚህ ይሄ መዋቅር በቴክኒካዊና ሰብአዊ መሳሪያ እየተጠናከረ ነው። ከዚህ የተነሳ ሰውየው የሚንቀሳቀስበትን የሚናገረውን የሚሰራቸውን ነገሮች በድምፅ በምስል ወይም በተለያዩ ሁኔታዎች የሚቀርጹ ነገሮች እንዳሉበት እሱም ያውቃል። እሱ ራሱ ኢንሳ ውስጥ ሲሰራ የነበረ ኢንሳ ማለት የኢንፎርሜሽን ኔትወርክ ሴኩሪቲ ኤጀንሲ የሚባለው ጀነራሉ ይመራው የነበረ እሱ ምክትል ዳይሬክተር ሆኖ ሲሰራበት የነበረ ነው። እንዲያውም በ2003 2004 ዓመተ ምህረት ከዚህ ጀነራል ጋር አለመግባባት እየፈጠረ ነው የሚል ነገር ነበረ። እሱ ባለቤቱ ወደ አሜሪካ ይላካል። ምክንያቱም ገንዘብ ሲያሸሹ፣ የህዝብ አመፅ ሲነሳ ንብረትና ቤተሰብ ማሸሽ የሚጀምሩት ወደ አሜሪካና አውሮፓ ነው። ለስድስት ዓመት አገልግሏል። ዴንቨር እዚህ ነበረች፣ ሙሉ ወንጌል ቤተክርስቲያን እያገለገለች ባለቤቱ። ልክ እሱ ጠቅላይ ሚኒስትር ሲሆን ነው ከዚህ አብዛኞቹ ወንጀለኞች መደበቂያም ከሌሎቹ ይልቅ ይሄ ነው። ኮሎራዶ ነው፣ የእነ ታምራት ላይ ነው፣ የሌሎች ጀነራሎች ባለቤቶች መከላከያ መረጃ ገብረ ዲላ ወይም ገብረ አድሃኖም የሚባል የመከላከያ መረጃ መምሪያ ኃላፊ ባለቤት እዚህ ነች ከነ ልጆቿ። ገንዘቡም ቤተሰብን የማሸሽ ዘመቻ እየተደረገ ነበረ። ስለዚህ እንደተለሳለሱለት እሱ እንደሚያስፈልግ በካርታ ጨዋታ ውስጥ ጆከር ቢሆን እንደሚጠቀም
በነገራችን ላይ እሱም እዚህ ያገኘው
ንዛሜ ሲወስድ ሹመውታል ማን ወስዶት
ዶክተር አብይም እዚህ ሀገር ኖሯል ማለት ነው?
እሱ አልኖረም። እሱ አይደለም የኖረው፣ ባለቤቱ ብቻ ነው የላካት። እዚህ ግን ምን አለ መሰለህ፣ በህዋት እኔ እንደማውቀው አለቆቹ ፊታቸውን ሲያዞሩ እንደሚያስሩ እንደሚገሉ እንደሚገመገሙ ከስልጣን እንደሚያባረሩ ሲገባ በህዋት ውስጥ የተለመደ ነገር እንደገና የህዝብ አመጽ እየበረታ ሲመጣ ቤተሰቦቻቸውን እና ገንዘብ ወደ ውጭ መላክ እና ዛ መሰረት ይበረታል ይነፍ ባልታለፈ ማለት እንጂ ሌላ አላማ ያለው 6 አመት እዚህ መቆየት ከዛ በፊት አብራው መኖር እና በስተመጨረሻው መመለስ ሌላው ይሄ አሰራር ምን አለው መሰለ ከቴክኒካል እና ሰባይ መረጃው ውጪ ኦፕሬሽን ማረራኩ ያፋ ማውቀር ነው የሚጠራጠራቸውን የፖለቲካ መሪዎች የፖለቲካ ድርጅት አባላትና ታዋቂ ግለሰቦች ታፍናል ሌላ ተራ ወንጀለኛ እንደገደላቸው አስመስሎ ድምጽ ባለውና ድምጽ አልባ በሆኑ ነገሮች ይገላል አፍኖ ወስዶም ያስፈራል ካሰረ በኋላ መርምሮ ሲጨርስ መረጃው ቢወጣ አስቸጋሪ ነው ብሎ ሲያምን ደግሞ ገሎ ለጂብ ወይም ለተለያዩ ነገሮች ሌላ ቦታ ይጥላሉ አንዳንድም ተፈሪታሲ እየጣሉ እየደፉባቸው በጣም ሰው የሚጥሏቸው ሰኞች እንዳሉ ይታወቃል። ስለዚህ በዚህ ተቋም ውስጥ በዚህ አስቸጋሪ ተቋም ይከታተስ አንድ ግለሰብ በራሱ እንኳን ማዘዝ አይችልም እንኳንስ ሌላውን ለማዘዝና ተቋማዊና መንግስታዊ ለውጥ ለማድረግ ህብረተሰቡ ያልተረዳው ይሄን በዚህ አፈና ውስጥ ያለ የሚንቀሳቀስ ተጀርባው ምንም የሌለው አንድ የሚፈራ ብቻ ድራማ እንዲሰራላችሁ ያስቀመጥኩ ግለሰብ አርገናል ተጣጣ ስለዚህ ከመረጃ ድርጅቱ ራሱን ለመተበቅ የሌሎች ብሔሮች በመረጃ ድርጅቱ ስራቸውን ያላቸው ሚና እኩል እንዲሆን የማድረግ እነዚህ ነገሮችን በምን ማለት የሱ ተልእኮ የሱን አቅም ስላልሆነ በነገታቸው የሚሰሩ ናቸው ብለን ማየት እንችላለን ሌላው መከላከያ ሰራዊት ነው በስተመጨረሻ መከላከያ ሰራዊቱ መዋቅሩ አሰራሩ ተጠሪነቱ ልክ እንደደነነቱ ኢንፎርማል ነው ህጉን ተከትሎ የሚሄድ አይደለም ለምሳሌ በመለስ ጊዜ የ24 ሰዓት ሪፖርት ዓለም አቀፍ የ24 ሰዓት ሪፖርት የመረጃ ድርጅቱ ማለት ጸረ መረጃውና የውጭ መረጃ መምሪያው ያገኙአቸው በቴክኒካዊ መሳሪያ በሰብአዊ መረጃ የተገኙ መረጃዎች አንድ ገጽ ያልበለጠ ግን ፍሬ ነገር ስድስቱ ወርቃቶች አሉ ፍሬ ነገር ኢንፎርሜሽን ማለት መረጃ የተተነተነና የተጣራ እውነት የሆነ በ99% ማለት የሆነ ነገር ተተንትኖ ይሄንን አንድ ገጽ የሚሆን በየ24 ሰዓቱ ጧት ሲገባ እንዲያዩ ለመለስ ዜናዊ ይላክ ነበር ለኃይለ ማርያም ግን አይላክም ነበር ለዚህ ማይላክም እንዲህ አይነቱ መረጃ ለህዋት ማዕከላዊ ኮሚቴ ህዋትን ራሱ በበላይነት የሚመራው ደብረጽዮን ነው የብለጮን ያማከለው አይነት መዋቅር አለ እንደዚህ ያሉ ነገሮች ከመረጃ ድርጅቱ ከመከላከያ መረጃ ከፖሊስ መረጃ ከሌሎች የመረጃ ኃይሎች የሚመጡት ነው በሙሉ ወደዛ ነው ፈሰስ የሚደረገው ወክራ የመረጃ አላማ ለውሳኔ ነው የማይወስን ከሆነ ለምን ይላክለታል መከላከያውን ማዘዝ ደህንነቱን ማዘዝ ሚኒስትሮችን ማዘዝ መሻር መሾም ወንጀል ሌላም ማድረግ ሆነ እሱን አይመለከተውም ይሄ ሁሉ የሱ ኃላፊነት ስልጣን ስላልሆነ ማለት ነው አቆ ስላልሆነ እና በስተመጨረሻ ምንድነው መከላከያ ሆነ ደህንነቱ የግለሰብ ባለስልጣናትን የማሻሻል የመቀየር የመፍትም አቅም ስለሌለው የፍትህ ስርዓቱንም ከፖለቲካ ጋር አገብነት ማጥራት ስለማይችል በአጠቃላይ አሻንጉሊት እንደ ኃይለ ማርያም ትናንትና እንኳን ደስ አለ ያልነው ሰዎች ከተወሰኑ
ደግሞ በተለይ ደግሞ አገልግሎት ያለው ተቋም ይፈርጥታ ድርጅት የተወሰኑ ሲመጣስ ይችላል እንደገና አሁንም ሙዚቃቸውና ዜማቸው መዘያድን ተፈጥሯል በሚቀጥለው 2 አመት ብቻ ይካሄዳል ይላሉ ራሳቸው ዶሮባቸው ህብረተሰቡ ሲያዞሩ ይሄን ለመተንበይና ውጤቱን ለማወቅ ደና ብቻ ሳይታይ የሚታወቅ ነገር ነው በምን ምክንያትና በምን መስፈርት ነው ምርጫው ተስተካክሏል ካሁን ይያስተካክለ እንደገና ምርጫ ልቀባል የሚባል እስከዛሬ የተካሄደ ይሄ የተለለፈ ነው ተሰመጥሩ ይሄን ነገር ምክንያቱም በእኛ አግሌ ያደረገ አሁን የተወለዱ ህጻናት የሚመረከቱና የሚገለዘቡ ሆነታለ ኢትዮጵያ ህዝብ አመጽን በዚህ ውሃ ከልሰውበት እንደገና አሁን ደግሞ ስለሌላ ተውና ስለምርጫ ሲል ይባል ዘፈን ተጀምሯል። ይህን ነገር ሁለት ይስተካከል ይችላል ምን ይስተገኘ ምን ይስተያየና አንድ አብይ አንድ ዶክተር አብይ አንድ ኮሎኔል አብይ ይህን ነገር አስተካክሎ ሁለተኛ ምርጫ ኢትዮጵያ ውስጥ ይካሄዳል ወይስ ህዝብ አመጽ መከተል ስለምርጫ ይባል
ጥሩ ነው። እንዳልከው እኔ አንተ የተረከውን ቆም ነገር ጋር አለኝ። አንዳንድ ጃፓናውያን ብለህ ሰው ከሌላው ሰው ውድቀት ይማራል ብለህ መሆን እንደው ያክተው እንኳን ከውድቀቱ ከአንድ ጊዜ ውድቀቱ መማር አለበት። ሁሉ ጊዜ ከውድቀቱ የማይማር ተገምተኝ ና እና ሁሉ ጊዜ ከውድቀት አልማር ብለን ስንንፏቀቅ ወዋቶች እንደሚሉት ያለፈው ጀነሬሽን ያለፈ አሁን ያያቸውም ያወቃቸውም እንዲሁ ተወልድ ያለፈ እነሱ ባነጹት እነሱ ግራና ቀኝ በማያይና ጸረ ኢትዮጵያ በሆኑ ልጆቻቸው እየተተካ ኢትዮጵያ ወደ ፈፋ መስቀልቀል ወደ ዘመናት እንዲህ አይነት የቅኝ ግዛት ብዙ ነው እንደገና ነው ያደረግን ያለ ነው። በመጀመሪያ ደረጃ እንዴት ነው አንድ ህዋቶች የሚሉት ነገር ነበር ስልጣና ይሰጡ ነበር የፖለቲካ ስልጣናና ለምንድን ነው የደርግን መንግስት በምርጫ ወይም በተለየ መልክ ለመጥጣል ተሞክሮ ያው ለመስዋዕትነት ለምን አስፈልጋ ሲባል አይ በትክክል ስልጣን ያዘ በካርድ አይወጣ እኛም በትክክል ስልጣንን አግኝተናል ስለዚህ እንዴት ተደርጎ ነው የሚሞከረው የሚል ነገር ስልጣን ይዘት ነበር ለህዝብ ይፋ ባይሆን እንዴት ነው የሚሆነው? የታጠቀን ሰው እንዴት ነው በወረቀት የምትጥለው? በመጀመሪያ እንደ ማሰብ ያስፈልጋል እንደሚወድቅ ማየትም ያስፈልጋል። የዘጠና ሰባቱን ምርጫ የ2002ን ምርጫ ከዛም የነበረውን ምርጫ ማየት ያስፈልጋል። ትልቁ ነገር ግን ኢኮኖሚ ጊዜ የሰው ህይወት እየቀጠፈ አልቋል የማያስፈልግ ምርጫ እኮ ነው። እንዴሳ ያሳፎርኪ ይሄ ሁሉ መስዋዕትነት ሳይከፍሉ በምርጫው አሳበው ሶፋ ሳይታያቱ ሳይገሉ በምርጫ ካርድ ተብሎ ወጪ ሳይወጣ ሳይደክሙ ከመደው አፋታ ወአት ተበከመጥ መቀመጥ ይሄ ሁሉ መስዋዕትነት አያስፈልግም። እርግጥ ነው ለሱ ግን ያስፈልገዋል ምክንያት እነዚህ መሰናክሎች ናቸው ሰዎችን አጥመዶ ማግኛ ናቸው። ለምሳሌ ሸራሪት ድሮን ስታደራ ትንንሽ ነፍሳትን ማጥመጃ ነው እነዚያ ነፍሳት ከተገኙ በኋላ መምጠጥ ነው ወይም እንደንትሯ ማድረግ ነው። እነዚህ የፖለቲካ ድርጅቶች የሸራሪት ድር ናቸው። የሸራሪት ድር ማደርጋቸው አንደማ አንደኛው ውስብስብ ናቸው ሁለተኛው ሁሉም በየር አቀፎች ናቸው በየብሔሩም ይሆናል ህብረብሔርም ይሆናል ግን ሁሉም አቅፈዋል። ሁሉንም ትውልድ ይዘዋል ያለፈውንም ትውልድ ወጣቱንም ይዘዋል ሴቱንም ወንዱንም ይዘዋል የተማረውንም ያልተማረውንም ይዘዋል ተቃዋሚውንም ደጋፊውንም ይዘዋል። በዚህ ምክንያት የምትፈልጋቸውን ኢላማዎች በተፈለገው ቦታ ላይ አድርገህ ለማጥመድ ወይም ለማያዝ በጣም ተፈላጊ ማዕከሎች ናቸው። እና በኢትዮጵያ ውስጥ እኮ ከብሔርና ህብረብሔር የሆኑ ድርጅቶች ከ87 በላይ ያሉ ይሄ ሁሉ አንድ አልፈየደም። አንድ የፈየደ ጠንካራ ድርጅት ቢኖር ህወሓት ነው። ሌላው አሽንታም ነው ተከታታይ ምን እንደሰራ እንኳን አይገመግምም። ፖለቲካዊ ስብዕናቸው የማይፈቅድላቸው ሰዎችም መሪ ሆነዋል ክፍሎቹም የተገዙ ያስጠብቋቸው ፖይንቶች ናቸው። ከዚህ አንፃር የድርጅቶቹ ጤናማ ያለመሆን ወይም ወያኔ ሰራሽ መሆናቸው አንዱ ነገር ነው። ወያኔ ሰራሽ ናቸው። በሁለተኛ ደረጃ እንደ ንግድ ፍቃዱ ወረቀት ተሰጥቷቸው የሚንቀሳቀሱ ናቸው። ሲያሸግሩ ፍቃዱን ለተመተመተ ነው። ሲያሸግሩ ደግሞ የሚፈልጉ ኢላማዎች ወይም የሚፈልጉ ግለሰቦች ወይም ቡድኖች እስኪገቡ ደግሞ ተጠብቃለን ይከተል። ስለዚህ አንድም የድርጅቶቹ ጤናማ ያለ መሆን ማለት የመረጃ ድርጅቱን የአሰራር ባህሪ ማወቅን ይጠይቃል። ጤናማ ያደርጋቸው እሱ ጣልቃ ገብነት ነው። ምክንያቱም ሰርቆ ይገባል። ድርጅቱን ካቋቋሙ ከተመረጡ ወይም እንትን ካሉ በኋላ ቁልፍ የሆነው የሰው ኃይሉን በሙሉ የሚያገኝ ጸሐፊው ከሆነ ቃለ ጉባኤ የሚይዝ ጸሐፊው ከሆነ ሪከርድ የሚያደርግ አባላትን ጸሐፊው ከሆነ እሱን ይመለምላል። እሱን አክሚት ምን ሰራ ነበረው አባላትን ዝርዝር በሙሉ ይሰጣል። ከዛ ቁልፍ የሆነው ክፉ ክፉ ነገርን ድርጅቱ ሲሰበሰብ የሚናገሩትን ሪከርድ እየተደረገ እንዲመጣ እሱ ብቻ ሳይሆን በርካታ አባሎችም ላሉ እነሱ ሪከርድ ያደርጉ ያመጣሉ። አንድ ሺህ አባሎች ከነበሩ አማደገኛ ሆኖ ሰው ያቋም የሚያናፍሱ ቅስቀሳና ፕሮፓጋንዳ የሚሰሩ ያመጣት ታሪካቸውን በጣም አደገኛ ሆነ። የቀድሞ ሰራዊት አባል፣ የኢህአፓ አባል ወይም ኢሰፓ ወይም ሌላ ሊሆን ይችላል። እነዚህ ታርጌት ናቸው። ስለዚህ እነዚህ ሰዎች ከአንድ ሺህ ሰው መቶ ሰው ላይ ፎከስ እናደርጋለን። 900 ሰው በሂደት ደግሞ ይታያል። እሱ ይጠራል ደግሞ የተከልክ የሰው የቴክኒክ ማስረጃዎች ላይ የማፈላለግ ስራ ትሰራለህ። ሰርቪላንስ እንደዚሁ ክትትል ታደርግባቸዋለህ። በስልካቸው በአካል በሰው ወይም በመኪና ሲሄዱ የመኪና ክትትል እንዲህ እያደረግ በጎረቤት በቤተሰብ በጓደኛ ለስራ እየተከታተልካቸው ትቀጥላለህ። ከሱ ኃይለኛ በጣም ኮሚቴ የሆኑ ጸረ ወያኔ ይሆናል። እነዚህ ሰዎች ወስደህ ካስሩ ውስጥ በጣም ኃይለኛ ጠንካራ የሆነ ሁለት ካለ ወደ ትግርዋሻ ተወስደ ስምንቱን ቃሊት ያስገባል። አሁን ታድረው እንደተፈቱት ልጆች እንደነ እስክንድር ነጋ እንደሌሎቹ ታሰቃያል። እሱ ነው ማለት ነው። ያየህ በአካልም በመንፈስም እንዲጎዱ አድርገዋቸው ወጥተዋል። ሌላ ሁሉ እንዲሸማቀቅ፣ ሁለተኛ ስለ ሀገሩ ስለ ነጻነቱ እንዳይታገር። እነዚህ ልጆች አልነበሩም የድርጅቱ መሪ። የድርጅቶቹ መሪዎች እኮ ሌሎች ናቸው። አዎ ይሄ ነው። ስለዚህ የድርጅቶቹ ጤናማ ያለ መሆን በሀገር ውስጥ ያለውን እንቅስቃሴ የሚገድም ስለሆነ በሀገር ውስጥ የፖለቲካ ድርጅት መስርቼ ህዝብን አታግዬ ለድል አበቃለሁ የሚል እሱ ወያኔ ነው። በቃ እሱ እንዲህ ብሎ የሚያስብ ሰው ካለ እሱ ወያኔ ስለሆነ እሱን መከተል አያስፈልግም። ምን ነጻነት ኖሮት ነው ጠቅላይ ሚኒስትሩ ነጻነት ሳይኖረው እሱ ያፈነገጠ ፓርቲ አቋቁም ያለው ብሎ በኢትዮጵያ ውስጥ እየተንቀሳቀሰ ያን ሰራዊት ያን መከላከያ እንዴት ብሎ አድርጎ ነው የሚያልፈው? ስለዚህ የማይታመን ነው። አሁን የፖለቲካ ድርጅት ልንመሰረት ነው እባካችሁ እንድታገል። ለምሳሌ አይቻለሁ ባህር ዳር አካባቢ የተወሰኑ ምሁራን እንዴ ህዝብን እስር ቤት ለማጎር ነው። ንጹህ ሊሆኑ ይችላሉ እነሱ ግን ከአስሩ ውስጥ ሶስቱ ወይም ሁለቱ ንጹህ ናቸው ብዬ ግን አላምንም። ምክንያቱም ስሰራ የቆየው እንትን ያውቀዋል አይደሉም። እንዴ ወያኔ እንደለያዩ እንዴት ነው በሀገር ውስጥ የፖለቲካ ድርጅት? የውጭውን እንኳን ገብቶ እያስመለመለው አይደለ እንዴ? ግማሹን መልመሎታል፣ ግማሹን ደግሞ በይቅርታ ያስገባነው ፈሰቱ ከዛ በቃ ቆመ። ስለዚህ የውጭዎቹ እንኳን ምን ያህል ስርገት እንደተፈጸመባቸው የምናያቸው ጉለቶች አሉ። ስለዚህ በሀገር ውስጥ ያለው የፖለቲካ ድርጅቶች እንቅስቃሴ ፍሬቢ ስለሆነ ህዝቡ ራሱን ከነዚህ ተሳትፎ በማግለል ከወያኔ ቀለበት ማዳን መቻል አለበት። ሌላ የታጠቀን ኃይል በምርጫ ካርድ መለወጥ የሚባለው ነገር አይሰራም። ቅድም እንዳልኩት ነው፣ አፍሪካ ውስጥ በምርጫ ካርድ አይደለም። አፍሪካ ውስጥ መሳሪያን በመሳሪያ በመፋለም ብቻ ነው ነጻነትን ልታረጋግጥ የምትችለው። ሌላው የድርጅቶች አመራር አባላት ያለመስማማት ደግሞ አለ። ወያኔንም ቶ አይስማሙ። በመጀመሪያ በቦታ ለይቷቸዋል። አሁን አንድነት ድርጅት አማራው እዛ የመጣውን ትግሬ ደግሞ ለስየን እንደምናምን የሚባሉትን አይወድም። ሌላውም አይወድም፣ አይተማመንም። እኮ ትግሬ ነው ተናንት ወያኔ ነበር ይለዋል። ይሄ ኦሮሞ ነው ለመገደል ነው እንጂ አሁን ከኔ ጋር የሚያስኬደው ነገር ኖሮ ነው ይላል። ስለዚህ የሚያገባባቸው መሰረታዊ ግን እናራቸው ያስተሳሰብ ዝምድና የላቸው። ፖለቲካዊ ስነእናቸውም ለጊዜው ነው፣ እስከ መስዋዕትነት አይደለም፣ ለዝና ነው፣ ለታሪክ ነው፣ ለዝም ከዚያው ጨዋቱ ውጤት አይተናል አላየንም። አሁን አዲስ አበባ ከተማ 364 ወጣቶች የፖለቲካ ድርጅት መሪ ነበረ። በሀገሪቱም እንደዚሁ ተጠለቅልቆ በርካታ ሰዎች የታሰሩበት፣ የተጋዙበት፣ የተገደሉበት ሁኔታዎች በነበሩበት የፖለቲካ ድርጅት መሪ ነበረ፣ ተዋና የነበረ ሰው። የእነዚህ ቤተሰቦች መበቀል ስላልቻሉ ከአስር ዓመት በኋላ እኔ እኮ ትክክል ነበርኩ ይስተማኛ አጥቼ ነው እንጂ ስለዚህ አዲስ ሌላ የፖለቲካ ድርጅት መስርቼ ደግሞ በቀጠል ይሻላል ሲለው እንዴት መስማት አለበት? በመጀመሪያ መበቀልን መልመድ አለበት። ጠላትን በጠላት መጠን መበቀል አለበት። አሁን የኢትዮጵያ ህዝብ እየተበደለ ያለው እየጎዱት ተመልሰው ሀብትና ስልጣን እያካበቱ ሲቀመጡ ዝም ብሏቸዋል። ስለዚህ የሚጎዳው የሚበቀለው ከሌለ እኔ ወንድሜን ካስገደልኩት መግደል ነው ያለብኝ። ፖለቲካ እኮ ይሄ ነው በመሰረቱ። እንዴ ምዕራባውያን ጦር መሳሪያ እኮ የሚሰሩት እኮ እጅግ በረቀቀ ሁኔታ ከነፍስ ወከፍ የጦር መሳሪያ የኮንቬንሽናል ዌፐን ከምንለው እስከ ኒውክሊየር ድረስ የተሰሩ እኮ መስቀል አይተናደቀው ነው ማውደ የሰው ልጅ የጥቅም ግጭት እስካለው ድረስ፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ግጭት እስካለው ድረስ፣ የራሱ የሆነ ወሰን ቴሪቶሪ እስካለው ድረስ፣ የራሱ የሆነ ፖለቲካዊ ስሌት የመንግስት እስካለው ድረስ፣ የራሱ የመሬት የባህርና የአየር ወሰን እስካለው ድረስ ያንደፈረበት እንዲከላከል ይህን ያህል ሁሉ ካደረገ ግለሰቦች ነው እስከምንሞት ድረስ የሚመጣብንን ሰው መከላከል የማያስችለን ምንም ነገር የለ። ይሄ ሰብአዊ መብታችን ነው፣ የፍጡር መብት ነው። እና ይህንን ማድረግ ባለመቻላችን አሁንም ከተፈታሉ ተነስተው በአስር አመት ተፈታል። ሌላው የአብዛኛው ድርጅት በብሔር ላይ መመስረትና የአንድነት ድርጅቶችን የሌሎች ድርጅቶች እንደ ድጋፍ የመጠቀም ግን የዚያ ድርጅት አመራር የራሱን ብሔር ወይም የተለየ ነፃነት ወይም መገንጠል መነሻ ያደረገ መሆን እንዲህ አይነት አሁን ኦፌኮ የኢትዮጵያ ባንዲራ አይደለም። ስለዚህ እነዚህ ሰዎች ለእኛ መላችን ናቸው። ስለ ኢትዮጵያ ልናስብ ከሆነ ስለ ኢትዮጵያ የሚናገር መሪ፣ ስለ ኢትዮጵያ የሚሰራ የፖለቲካ ድርጅት፣ መስዋዕትነት ሊከፍል የተዘጋጀ የፖለቲካ መሪና ቁርጠኛ ግለሰብ ነው የሚያስፈልገን፣ አባል ነው የሚያስፈልገን። ስለዚህ ይሄ ነው። ቁርጠኝነትም የለም በድርጅቶች ውስጥ። የደህንነት ተቋም ደግሞ ጣልቃ ገብነት አለ። ቅድም እንዳስቀመጥኩት ጣልቃ ስለሚገባ አንድም አድርጎ ያስገባል ለተያዘ በራባባሎች አስርጎ ያስገባው። በሁለተኛ ደረጃ ደግሞ ከውስጥ ይገለብጣል። ማስረግና መገልበጥ የሚባል ነገር ይችላል። እና እነዚህ ሁሉ በሌላ በኩል ደግሞ እነዚህ ሁሉ አልሳካለ ሲሉ የፖለቲካ ድርጅቱን ይፈርጅና ያፈርሰዋል፣ ፍቃዱን ይነጥቃል፣ መሪዎቹን ደግሞ ያፍራል። የገንዘብና የነጻነት ያለመኖርም አለባቸው። ገንዘብ የላቸውም፣ ሚዲያም የላቸውም። ስለዚህ አስተሳሰብና ኢኮኖሚ ጥገኛ ያደርጋቸዋል። በሪሞት ኮንትሮል ይመራቸዋል። እሱ የፈለገው እንዲናገሩ ለምሳሌ በምርጫ ሰሞን ለአምስት ደቂቃ ንግግር እንዲያደርጉ ጽሑፍ ያድርጉ ይባላል። ወያኔ ጽሑፉን ሚኒስተር ናቸው። ከዚያ እነሱ የጻፉትን ካነበቡ ግን መንግስት ሊያፈርሱ ነው። ምክንያቱም በህዝብ ዘንድ ተቀባይነት የሌለው መንግስት ስለሆነ አዲስ አበባ ባለ ቴሌቪዥን ወያኔ በተቆጣጠረው ቴሌቪዥንና ሬዲዮ ጣቢያ ጸረ ወያኔ ብትቀሰቅስ ህዝቡ ይነሳል። የተነሳ ደግሞ የራበው ያለ ህዝብ ስለሆነ ከዚህ በኋላ አይቆም። ድርጅቶቹንም አይከተል የራሱ ሳይንቲስት ካለፉት የድርጅት መሪዎች ውድቀም ተምሯል። ስለዚህ ድርጅቶቹ የወያኔ ወጥመድ መሆንና በእነዚህ ድርጅቶች ምንም ተሳትፎ ያለማድረግ በራሱ ጥቅሜታ አለው። 97ን የቅንጅትን ድርጅት እንዲሁም ከዚያ በኋላ ደግሞ ወያኔ የመሰረተውን የሰማያዊ ፓርቲ ማየት ይችላል። ድርጅቶች ውስጥ ደግሞ ወጣው እነዚህ መሪዎች አሁን ሌላ ድርጅት እናቋቁም ነው ይላሉ። ደግሞ እንደ ቢዝነስ የሚጥሩ ናቸው ሁለቱም መሪዎች ሁለቱም እና በዚህ ነገር ባሉበት ሁኔታ በአገር ውስጥ ያለው ትግል በርግጥ ግቡን ይመታል ብሎ መሞኘት የዋህነት ነው።
እንየው እንመልከተው የሚያሰሩ ሁኔታዎች አሉ። የመዘጋጀት እንቅስቃሴ ሁሉ ያደረጉ ነበሩ እዚህ አካባቢ ጥያቄ የሚያቀርቡ አሉ። እና እነዚህንስ በምን ተመለከታችሁ አለ? በተለይ ደግሞ በዲያስፖራ ድጋፍ ዶክተር አብይን ለማነጋገር ስልክ ደውሉ እየተባሉ ሲለጠፉ አይተናል። በውጪ ነው እንግዲህ በውስጥ ያለውን ጫናተን በውጪ ያለውን ነውና ይሄንንስ በምን ተመለከተው አለ አታየለው?
አዎ ጥሩ ነው። የውጭውን በተመለከተ እንዳልከው አንድ ሳንቲያሮ ነገር ጋራለሁ ትክክል ነው። በጣም የተሻለም ግንዛቤው እንዳለ ይስተማኛል። ምክንያቱም አብረህበት ቆይታል ያንዳንዱ ሰራተኛ ካት ኢንተለጀንስ ሰራተኛም በላይ እውቀት አለው። ምክንያቱም ከተለያዩ ኃይሎች ጋር ከተለያዩ ሚዲያዎች ጋር ከተለያዩ የመረጃ ምንጮች ጋር ሲነግር ማለት ነውና ያልከው ነገር ትክክል ነው። በውጭ ያለው ዲያስፖራ ይቻለውን ያህል ጥረት አድርጓል። የገንዘብና የደም መስዋዕትነት ከፍሏል። ገብርዬ የሚባለው ኤርትራ ሄዶ የሞተ አውሮፓ ከሄደበት ከአሜሪካ እንደዚሁ አንድ ስቴት የሄደ ሰው ኤርትራ ሄዶ እንዲሁ መስዋዕትነት የከፈለ ሰው ነፃነት ናፍቆት ነው። እንደማንኛችንም ሰዎች በእውነት የዕለት ኑሮውን መምራት የሚያስችለው ነባራዊ ሁኔታ እንደነበረ ይታወቃል። በርካቶችም አሉ እንደዚህ መስዋዕትነት የከፈሉ በሕይወትም ያሉ፣ ግን በባርነት ከመኖር በነፃነት ሕይወትን ማጣት እርካታ ነው ብለው ስለሚያምኑ ነው። እርግጥም ነው ይህ የአብዛኛው የኢትዮጵያውያን ባህል ነው። የወረስነውም ይሄንን ነው። ከቤተሰቦቻችን ያወረሱን ለባርነት ሳንሸማቀቅ ራሳችንን ቀና አድርገን በእውነት ስለ ነፃነት እንድንዘምር ነው። ለመዘምር የሚከፈሉ መስዋዕትነቶችን ከፍለህ ለባርነት የሚዳረጉን ኃይሎች ስታሽመረምር ብቻ ነው። አለበለዚያ በባርነት ተቀምጠው ስለሆነ ስለ ታሪክ ማውራት ስለ ነፃነት ፋይዳ የለውም። አሁን እኛ ስለ ነፃነት እንድናወራ አሁን እኛ ባለንበት ነባራዊ ሁኔታ ሊቢያ፣ የመን፣ ደቡብ አፍሪካ፣ ኬንያ ወይም ሌላ ሀገር ሄዶ እየተሰቃየ ያለ ኢትዮጵያዊ ስለ ኢትዮጵያ ነፃነትና ታሪክ የሚናገርበት አንደበት የለም። ተመልሶ በ21ኛው ክፍለ ዘመን በባርነት ውስጥ ገባ። እንዲያውም ሊቢያ ውስጥ እነዚያን ነፃ ኢትዮጵያውያን ሸጧቸው ባሪያ ብለው እነሱን ከባርነት ነፃ ያወጣውም ኢትዮጵያዊ። ስለዚህ በውጭ የሚገኘው ኢትዮጵያዊ በገንዘቡም በደሙም ከፍሏል። ለተለያዩ የፖለቲካ ድርጅቶች፣ ሲቪክ ማህበራት ተረሰባቸው ኢትዮጵያ ውስጥ በወያኔ ለሚጨፈጨፉ የኢትዮጵያ ሕዝብ በሶማሊያና በኦሮሞ እንዲሁም በደቡብና በሲዳማና በኦሮሞ በአማራም ሕዝብ ላይ በሚደርሰው ጭፍጨፋና በሌሎችም ላይ የደረሰውን ነገር በገንዘባቸው ለማካካስ ሀዘናቸውን ለመካፈል የሚደረገው ጥረት ቀላል አይደለም። ከዚህ አንጻር ሰው ለገንዘቡ አልተሰሰተም። የሚያታግለው ሰው አጣ። የሚያታግለው ድርጅትም አጣ። ቁርጠኝነት ጠፋ። ከተወሰነ ጊዜ በኋላ አቅጣጫውን የሚስት የተሳሳተና የተዛባ እየሆነ ምቀት ቀለል ሳይሆን በየአመቱ ቀላጭ ወረቀት የሚይዙ መሪዎችን ያየበት አጋጣሚ ሆነ። ለመደራደር በተለያየ ጊዜ መግለጫ እየወጡ ራስን ለማዘጋጀት ተፈለገ። ህዝቡ ግን ገንዘቡን ያወጣው ለነፃነት ነው። ለመሰረታዊ ለውጥ ነው። ለስር ነቀል ለውጥ፣ ለጠቅላይ ሚኒስትር ለውጥ ብሎ ገንዘብ አላወጣም። ደሙን አልገበረም፣ አልታገነም፣ አልተደራጀም። ፍላጎቱ ነፃነት ሁሉ ባልሆነ ሁኔታ ወደቀ። ይህንን ሊቀበሉ አምራቸው ያልተደጋጁ ኃይሎች ሊኖሩ ይችላሉ። ይሄን በማስረጃ አቅርበን ግን መነጋገር እንችላለን። 10 አመትም 15 አመትም 5 አመትም ለውጥ ካላመጣ ለውጥ ያላመጣበት ነባራዊ ሁኔታ መገምገም ነው ያለበት። ከገመገም ከኋላ ወይ በአዲስ ስትራቴጂ መከተል ነው አለዛ ማቆም ነው። ስለማቆም ነው በገንዘብና በደም ሲደግፈው ለነበረው ህብረተሰብ ማሳወቅ ይገባል። ስለዚህ እነዚህ ሁሉ ነገሮች አሉ። እነዚህ ነገሮች ሁሉ በሌሉበት ነው ህብረተሰቡ ያን ሁሉ መስዋዕትነት ሲከፍል ይኖረው እና አስታውሳለሁኝ በሽግር እንዲሁ አንድ ደርግ ባለስልጣን የነበሩ የፖለቲካ ድርጅት መድረክ አሜሪካ ውስጥ የሚገኝን ህዝብ ገንዘቡን አንጠፍጥፎ ከወሰዱ በኋላ ራሳቸውንም እንደውም የሙሉ ወንጌል አማኝ ያደረጉ ወይም ፕሮቴስታንት አድርገው ደግሞ ወደ ሃይማኖት የሄዱ ልክ እንደ ጣምራ ከግሪ አንደበት አይነት እንዴ ያደረጉ የህብረተሰቡን የትግል ስሜት የጎዱ እንደነበሩ እናስታውሳለን። አሁን ደግሞ በስተመጨረሻው ይህን ስታይ የህዝብ እንደናኝነት አግኝተህ አታግለህ የህዝቡን ድጋፍ እያገኘህ ትግልህን ለመቀጠል ጊዜ ይፈጃል። ትክክል ገንዘብ ማግኘት አይደለም፣ መታመንን ማግኘት ነው። እውነት እንደምትናገር እውነት እንደምትሰራ ማረጋገጡ ነው። ህዝብ ከዛ በኋላ ይከተላል። እና እነዚህ ነገሮች ከመሆናቸው በስተቀር ዲያስፖራው አቅሙ በፈቀደ ሁሉ ፖለቲካውን ለመርዳት ለመከታተል የሚያታግለውን ለማፈላለግ በተቻለ ደግሞ በየቦታው ተደራጅቶ አባላትን አብዝቶ የተለያዩ ስትራቴጂዎችን እና የፖለቲካ ፕሮግራሞችን ነድፎ ለማድረግ የሚያደርገው እንቅስቃሴ በብሔርም ይሁን በህብረ ብሔር በጣም የሚያረካ የሚያስደስት ነው። ምክንያት ይሄን ለማድረግ ከተማን ነፃ በመሆኑ ከወያኔ አፈና መዋቅር በመራቁ ምክንያት በነፃ የግዛት በነፃ የመኖሪያ እና የገንዘብ እንቅስቃሴ ውስጥ እንደፈለገ የመሆን እድሉን አጋጥሞታል። ያንን እድሉንም ተጠቅሞበታል። ይህንንም በመጠቀሙ የውጭ ኃይሎች ተጽዕኖ፣ የወያኔ የገንዘብ ማፍሰስ እና ሌሎች የወያኔ አካሎች ተጽዕኖ ሳይበግረው ኤችአር 128ን እንዲጸድቅ የቻለውን ያህል አስተዋጽኦ አድርጓል እና ዲያስፖራው የቻለውን ያህል በጣም በሚያኮራ ሁኔታ ተሰርቷል ብለ መውሰድ ይችላል። የታዩት ደካማ ጎኖች ባለፉት 5 ወራት በፖለቲክ ማህበራት በፖለቲካ አክቲቪስቶች ወይም ግለሰቦች አቀንቃኞች ባለማወቅ ወይም በወያኔ በተቀጠሩ ሰዎች ተልእኮ በተሰጣቸው ሰዎች አማካኝነት ሰዎችን ባለማጤን ሚዲያውን ባለመመርመር የነሱ ተከታታይ በመሆናችን ምክንያት የዚያ ሰለባ ሆነን ትግሉን እስከ ጠቅላይ ሚኒስትር ማስመረጥ አድርገን ቋጨነው።
ከአቶ አያሌው መንገሻ ጋር ያደረግነውን ቃለ ምልልስ የመጨረሻውንና አምስተኛውን ክፍል በረቡዕ ምሽት ፕሮግራማችን እናቀርባለን።
I'm not sure.